ይህ ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ በየቀኑ በኢትዮጵያ ሕዝባዊ አብዮታዊ ፓርቲ ኢሕአፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። ስርጭታችን የሚተላለፈው በናይል ሳት 7 ዲግሪ ዌስት
በ12604 ሜጋሄርስ
ፍኖተ ዲሞክራሲ ሲሆን በኢንተርኔት በድረገጻችን fnota.org fnote.org በቀጥታ መከታተል ይቻላል።
ጤና ይስጥልኝ፣ እንደምን አመሻችሁ አድማጮቻችን። ዛሬ ረቡዕ ጥር 18 ቀን 2008 ዓ.ም ነው። ለሁለት ሰዓታት የሚቆየው ዝግጅታችን የመጀመሪያው ክፍል ፕሮግራም አሁን ይጀምራል። በቅድሚያ ዜና እናሰማለን። በማስከተልም ከፍኖተ ዲሞክራሲ ዝግጅት ክፍል የቀረቡ ሶስት ሀተታዎችን በተከታታይ እናሰማለን። በቅድሚያ መልህቅ እንደሌላት መርከብ አደጋ በሚል ርዕስ ሲሆን፣ በማስከተል መጎንበስ ለህዝብ ነው። በመጨረሻም ግብን ማወቅ ስህተትን አለመድገም። በዚህም የመጀመሪያው ክፍል ዝግጅታችን ፍጻሜ ይሆናል። አሁን ወደ ዜናው። በቅድሚያ ርዕሶቹ፣ የወያኔ የጸጥታ ኃይሎች ለመኪና አከራዮች መመሪያ ሰጡ፣ በደቡብ ክልል የሚካሄደው የጸረ ሙስና እንቅስቃሴ እያጠቃ ያለው የበታች ሹማምንትን ብቻ ነው ተባለ፣ ለአዲስ አበባ የመሬት ማረጋገጫ ከፍተኛ ገንዘብ ለመጠየቅ ወያኔ ያቀደ መሆኑ ተጋለጠ፣ የስፔን ባለስልጣኖች የስደተኞች አስተላላፊዎችን የግንኙነት መስመር ደረስንበት አሉ፣ በሶማሊያ 5 የኬንያ ወታደሮች በተጠመደ ፈንጂ ሞቱ። እነዚህና ለሌሎች ዜናዎች ዝርዝሩን እነሆ።
በአዲስ አበባ የተጀመረውን የአፍሪካ ህብረት የመሪዎች ስብሰባን ተከትሎ ለደህንነት ጥበቃ ሲባል የመኪና አከራይ ድርጅቶች መኪናቸውን ለማን እንዳከራዩ የሚያብራራ የተሟላ መረጃ እንዲኖራቸው መመሪያ የተላለፈ ሲሆን፣ መረጃቸውን ያላሟሉ አከራዮች ጥብቅ እርምጃ የሚወሰድባቸው መሆኑን በተገኘው ዜና ተገለጸ። ሰሞኑን የደህንነት ኃላፊዎች የመኪና አከራይ ድርጅቶች ባለቤቶች ጠርተው ኮድ 2 የሆነ የግል ሰሌዳ የለጠፉ ተሽከርካሪዎች ብቻ ለክራይ እንደሚውሉ መመሪያ የሰጡ ሲሆን፣ የመኪና አከራዮች ባለቤቶችም መረጃዎቹን በማሟላት ፖሊስን ማገዝ እንደሚኖርባቸው ተገልጾላቸዋል። በደቡብ ክልል በመልካም አስተዳደር ዙሪያ ችግር ፈጥረዋል፣ በሙስና ውስጥ ተዘፍቀዋል የተባሉትን ሹማምንቶች ለመጠቆምና ለማሰር እንቅስቃሴ እየተደረገ ሲሆን፣ እስካሁን ድረስ እንቅስቃሴው ኢላማ ያደረገው የበታች ሹማምንቶችን እንጂ የሀገር ሀብትና ንብረት የዘረፉት እንደነ መኩሪያ ኃይሌን እንዳልነካ ውስጥ አዋቂ ምንጮች ጠቅሰዋል። ከሚያገኘው ደሞዝ የማይመጣጠን ሀብት ያካበተው መኩሪያ ኃይሌ በደቡብ ግሎባል ባንክ የ25% አክሲዮን ድርሻ እንዳለው የሚያጋልጥ መረጃ ያለመሆኑን ምንጮች ገልጸዋል። ወያኔ ለማስመሰልና ህዝቡን ለመደለል የመልካም አስተዳደር እያለ ይጮህ እንጂ አገልጋይ የሆኑትን ወንጀለኞች እንደማያጋልጥና እንዲያውም ከፍተኛ ሹመት በመስጠት ወንጀላቸውን ሲሸፍን የቆየ መሆኑ በተግባር የታየ ነው ተብሏል። በሀገራችን በወያኔ ባለስልጣኖች የሚካሄደው ሙስና ከጊዜ ወደ ጊዜ እየጨመረ መሄዱ በጉልህ የታየ ሲሆን፣ ሰሞኑ ይፋ የተደረገው ትራንስፓረንሲ ኢንተርናሽናል የተባለው ተቋም ዘገባ በዓለም ከፍተኛ ሙስና ከሚካሄድባቸው ሀገሮች መካከል ኢትዮጵያ አንዷን አድርጎ እንደመደባት ታውቋል። የአዲስ አበባ ነዋሪዎች የግል ይዞታ ማረጋገጫ ካርታ ለመውሰድ በካሬ ሜትር 4000 ብር የሚጠጋ ገንዘብ እንዲከፍሉ ሊጠየቁ መሆናቸው ከውስጥ አዋቂዎች ከተገኘ መረጃ ማወቅ ተችሏል። በነዋሪነት ድርሻ ይዞታ የሚባለው 72 ካሬ ሜትር ብቻ ሲሆን፣ በይዞታነት ተከልሎ የአፈር ግብር ሲከፈልበት የቆየ ድርሻቸውን ለማስከበርና የግል ለማድረግ ቀሪው ስፍራ ተለክቶ ለእያንዳንዱ ካሬ ሜትር 3760 ብር እንዲከፍሉና በሊዝ እንዲዛወሩ ለመጠየቅ የታቀደ መሆኑ ታውቋል። ከዚህ ቀደም የመሬት ባለቤት የሆነ ሰው የይዞታ ማረጋገጫ ለማግኘት የሚከፍለው 5000 ብር የነበረ ሲሆን፣ አሰራሩን በመቀየር በካሬ ሜትር በሊዝ ደረጃ ተጨማሪ ገንዘብ በማስከፈል ወያኔ ከፍተኛ ዝርፊያ ለማካሄድ ያቀደ መሆኑን ጉዳዩ የሚያውቁ ሰዎች ይናገራሉ። ይህ ዜና የሚተላለፍላችሁ ከፍኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ ነው። የስፔን ባለስልጣኖች በአፍሪካ በመካከለኛው ምስራቅ እንዲሁም በሩቅ ምስራቅ ስደተኞችን በማመላለስ ስራ ላይ ተሰማርተው ከፍተኛ ሀብት የሚያካብቱትን ቡድኖች የግንኙነት መስመር የደረሰበት መሆኑን ገልጸው መረጃውን ለሚመለከታቸው ሀገሮች ያስተላለፉ መሆናቸውን አስረድተዋል። ወደ አውሮፓ የተለያዩ ክፍሎች ስደተኞችን ለማጓጓዝ ከሚጠቀሙባቸው መካከል የእንግሊዝ አውሮፕላን ጣቢያዎች የሚገኙበት መሆኑን ተጠቁሟል። አስተላላፊዎቹ በአፍሪካ፣ በሰሜን አሜሪካ፣ በአውሮፓና በመካከለኛው ምስራቅ በከፍተኛ ደረጃ ስራቸውን በማካሄድ በብዙ ሺህ የሚቆጠሩ ስደተኞች ያስተላለፉ መሆናቸውና እንዲሁም ብዙ ወጣት ሴቶችን ምርጫ በማሳጣት ሴተኛ አዳሪ ለማድረግ ያስገደዷቸው መሆኑን ተረጋግጧል። በሊቢያ የተባበሩት መንግስታት ድርጅት ልዑክ የሆኑት ሚስተር ማርቲን ኮብለር ጥር 18 ቀን 2008 ዓ.ም ለጋዜጠኞች በሰጡት መግለጫ ቀደም የአንድነት መንግስት ለመመስረት ስምምነት የተደረገባቸውን አንቀጾች ሊለወጡና ሊስተካከሉ እንደሚችሉ ገለጹ። ከሁለት ቀናት በፊት በምስራቅ ሊቢያ የሚገኘውና ዓለም አቀፍ ዕውቅና ያገኘው ምክር ቤት በተባበሩት መንግስታት ድርጅት አደራዳሪነት የቀረበውን የስምምነት ሰነድ ያልተቀበለው መሆኑን ይታወቃል። ምክር ቤቱ ሰነዱ ላይ የቀረበው የአንድነት መንግስት ካቢኔ አባላት ቁጥር የበዛ መሆኑን ጠቅሶ የካቢኔው አባላት ቁጥር እንዲቀንስ የጠየቀ ሲሆን በአንቀጽ ውስጥ የሰፈረውንና አገሪቷን ከፍተኛ የጸጥታና ወታደራዊ ሹሞች የአንድነት መንግስቱ ይሾማል የሚለውን የስምምነት አንቀጽ ያልተቀበለው መሆኑን ይታወቃል። ሚስተር ኮብለር ከዚህ ቀደም የስምምነቱን አንቀጾች መለወጥ ስምምነቱን ውድቅ ስለሚያደርገው አንቀበለውም ማለታቸው የሚታወስ ሲሆን ግን የያዙትን አቋም መለወጣቸው የምክር ቤቱ ውሳኔ ከፍተኛ ተጽዕኖ በማሳደሩ ነው የሚል ግምት ተወስዷል። የአውሮፓ ህብረት በሊቢያ ስምምነቱን ለማደናቀፍ እየተሯሯጡ ናቸው በሚሉት ግለሰቦች ላይ ማዕቀብ ለመጣል የተሰናዳ መሆኑን ገልጾ በአስር ቀናት ውስጥ ስምምነቱ ተግባራዊ ካልተደረገ ማዕቀቡ የሚጀመር መሆኑን ግልጽ አድርጓል። በሊቢያ በአዲስ መልክ ስምምነት መኖሩና አለመኖሩ ወደፊት የሚታይ ሲሆን የስምምነቱ ተግባራዊነት እየተራዘመ ሲሄድ በሀገሪቱ የሚገኙ አክራሪና አሸባሪ ኃይሎች የሚጠናከሩበት ሁኔታ ይመቻቻል የሚሉ በርካቶች ናቸው። በሰሜን ካሜሮን በአጥፍቶ ጠፊዎች ለተወሰደው ጥቃት ያጸፋ መልስ ለማድረግ ባለፈው ሰኞ ማታ የካሜሮን ወታደሮች የናይጄሪያ ወሰንን ጥሰው በመግባት በወሰን አካባቢ የሚገኙ 40 የናይጄሪያ ዜጎችን የገደሉ መሆናቸውን የአካባቢው ነዋሪዎች ገልጸዋል። የካሜሮን ባለስልጣኖች ወታደራዊ እንቅስቃሴው የተደረገው በጋራው ኃይል ስር መሆኑን ገልጸው ወታደራዊ እንቅስቃሴ የተደረገው ዓለም አቀፍ የሰብአዊ መብት ሕጎችና የጦርነት ደንቦችን በመከተል ነው በማለት በነዋሪዎቹ የቀረበውን ክስ አስተባብለዋል። የናይጄሪያ ባለስልጣኖች ስለ ሁኔታው እስካሁን የሰጡት መግለጫ የለም። በደቡብ ሶማሊያ የጦር ሰፈሩን ለቆ ከወጣው የኬንያ ወታደራዊ ኃይል መካከል በአንድ ማመላለሻ ላይ የተጫኑ ወታደሮች በተጠመደ ፈንጂ ተጠቅተው ቢያንስ አምስት ወታደሮች የሞቱ መሆናቸውን የዜና ምንጮች ገልጸዋል። ጥር 18 ቀን 2008 ዓ.ም አንድ የኬንያ ከፍተኛ ፖሊስ አዛዥ የኬንያ ወታደሮች በተጠመደ ፈንጂ መገደላቸውን አምነው ምን ያህል እንደሞቱ ግን መረጃ ሳይሰጡ የቀሩ ሲሆን አንድ ሌላ ስማቸው እንዳይገለጽ የፈለጉ ከፍተኛ ፖሊስ መኮንን አምስት ወታደራዊ መኮንኖች በቦምቡ ፍንዳታ መሞታቸውን አረጋግጠዋል። ዛሬው ቀን ደግሞ በአልሸባብ በተገደሉ የኬንያ ወታደሮች የቀብር ስነ ስርዓት ላይ የኬንያ ፕሬዝዳንት ሀገሪቱን በበጎኝነት ላይ ካሉት የናይጄሪያ ፕሬዝዳንት ጋር የሚገኙ ሲሆን ፕሬዝዳንቱ ኬንያ በአልሸባብ ላይ ተገቢውን የአጸፋ እርምጃ ተወስዳለች ብለዋል። ኬንያ በደቡብ ሶማሊያ ካሉት ጦር ሰፈሮች ወታደሮቿን ያስወጧቸው ለወታደራዊ እንቅስቃሴ ነው እንጂ ከሶማሊያ ጠቅሎ ለመውጣት አይደለም የሚል መግለጫ መስጠቷም ይታወሳል። በሰሜን አፍሪካ የሚንቀሳቀሰው የአልካይዳ ቡድን ቲምቡክቱ ከምትባለዋ የማሊ ከተማ ቢያትሪስ ቶክሊ የተባሉ አንዲት የስዊድን ተወላጅ ጠልፎ የወሰደ መሆኑን በድረገጹ ላይ ባስተላለፈው ዜና ገልጿል። ራሱን የአልካይዳ የሳራው ክንፍ በሚል ስም የሚጠራው ቡድን ሴትዮዋን ያገተ መሆኑን ገልጾ በማሊ የታሰረው መሪውና እንዲሁም በናይጀር የታሰረ ሌላ የድርጅቱ አባል ካልተፈቱ ሴትዮዋ የማይለቀቁ መሆናቸውን ግልጽ አድርጓል። ስዊስ የውጭ ጉዳይ ሚኒስትር ሴትዮዋ አለምንም ቅድመ ሁኔታ እንዲፈቱ የጠየቀ ሲሆን ከማሊ መንግስትም ሆነ ከተጠላፊዋ ቤተሰቦች ጋር ግንኙነት እያደረገ መሆኑን አስታውቋል። ለዛሬ ያለን ዜና በዚሁ ተጠናቀቀ።
Thank you. ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ ጥር 2008 ዓመተ ምህረት መልህቅ እንደሌላት መርከብ የመሆን አደጋ ይላል የዛሬው ጽሑፋችን። ስለ ኢትዮጵያ መናገር የሚፈልጉ ባዳን የሚሆኑ የሀገሪቷ ተወላጆች ሊስማሙ የሚችሉበት አንድ ነገር አለ ማለት ይቻላል። ይኸውም የሀገሪቷ ጉዳይ ከጊዜ ወደ ጊዜ እንቆቅልሽ እየሆነባቸው መምጣቱ ነው። ለዚህ አባባል የሚከተሉትን ሐቆች ያጤናል፣ የሀገሪቷንም ሁኔታ ያስተውላል። አንድ፣ የተፈጥሮ ሀብቷ ሞልቶ ተትረፍርፎ ዜጎቿ በረሃብና ጠኔ የሚረግፍባት ሀገር ሆናለች። ሁለት፣ ልሂቃን ጠቢባን ሞልተው ተትረፍርፈው ደናቁርትና ቁማርተኞች የሚመሯት ሀገር ሆና ቀርታለች። ሦስት፣ የአፍሪካ አህጉር የነጻነት አርማ እንዳልነበረች ሁሉ ዛሬ ራሷ በአዲስ የእጅ አዙር ቅኝ አገዛዝ ስር ወድቃለች። አራት፣ ሀብት ንብረቷ ለዜጎቿ መጠቀሚያ መሆኑ ቀርቶ የውጭ አገር ሀብታሞች እየዘረፏት ይገኛሉ። የራሷ ልጆች ግን የበይ ተመልካች መሆናቸው ብቻ ሳይሆን በአሁኑ ወቅት ከ15 ሚሊዮን በላይ የሚቆጠሩት ዜጎች በረሃብ አለንጋ የሚረግፉ ሆነዋል። አምስት፣ ዳር ድንበሯን የግዛት አንድነቷንና ሉዓላዊነቷን ለማስከበር የተሰዋ ሕዝብና መሪዎች እንዳልነበሯት ሁሉ ዛሬ ከግቢ ተቀምጠው በፊርማቸው ሀገሪቷን ቆርሰው የሚሸጡ ካህዲያን ከስልጣን ላይ ተቀምጠዋል። ስድስት፣ በባዕድ ወረራ ጊዜ የሀገራቸውን ሰንደቅ ዓላማ መዋረድ አናይም በማለት የተሰውላት ጀግኖች አርበኞች እንዳልነበሯት ሁሉ ዛሬ ብሔራዊ አርማችንን ብጣሽ ጨርቅ ነው ብለው የሚያንቋሽሹ ነውረኞች መንግሥታዊ ሥልጣን ይዘው ተቀምጠዋል። ዘራይ ደረስ፣ አብዲሳ አጋና ሌሎችንም እልፍ አላፍ ጀግኖች ሰማዕታትን መዘከር አግባብነት ይኖረዋል። ሰባት፣ ሕዝባዊ መንግሥት የሚባለው ቃል በታሪክና በሕዝብ ዘንድ የተከበረ የታፈረና የከፍተኛ ተቋም መገለጫና መታወቂያ እንዳልነበረ ሁሉ ዛሬ የስርቆትና የሙስና የዝርፊያና የግድያ የሀገር ሀብት ማሸሻና የውንብድና ድርጅት ሆኗል። በመሠረቱ የሕግና ፍትሕ ደንብ ሥርዓትና መልካም አስተዳደር ማስፈጸሚያ መሆኑ ቀርቶ በአሁኑ ወቅት በኢትዮጵያ ያለው አገዛዝ የማፊያዎች ወንበዴዎችና የዘራፊዎች ድርጅት ሆኖ ቀርቷል። ስምንት፣ በታሪክ ሌሎች ሕዝቦች በየሀገሮቻቸው በደል ሲፈጸምባቸው ወደ ኢትዮጵያ እየተሰደዱ በሰላም ተጠግተው ይኖሩ ነበረ። በሃይማኖትና በፖለቲካ በጦርነትና በረሃብ ችግር ምክንያት ክፉውን ዘመን በኢትዮጵያ በደስታና በሰላም አሳልፈው ወደ ሀገሮቻቸው ይመለሱ ነበረ። የነብዩ መሐመድ ቤተሰቦችና ተከታዮች በእምነታቸው ምክንያት ከሀገራቸው ሲሰደዱ ወደ ኢትዮጵያ መጥተው እንደቆዩና በኋላም በሰላም መመለሳቸው እንደ አብነት እየተጠቀሰ የሚኖር የታሪክ እውነታ ነው። የአርመን ክርስቲያኖች በኦቶማን ኢምፓየር መውደቂያ ዘመን ሲጨፈጨፉ በብዙ ሺህ የሚሆኑ አርመናውያን ወደ ኢትዮጵያ መጥተው ተጠግተው ሃይማኖታቸውን ጠብቀው በሰላም ኖረዋል። ኢትዮጵያ ለነርሱ የልጅ ልጅ አይተው ወልደው ከብደውና ሀብት ንብረት አፍርተው በሰላም የኖሩባት ሀገር ነበረች። በአንጻሩ ግን ዛሬ ኢትዮጵያውያን በሀገራቸው በሰላምና በነጻነት ለመኖር ባለመቻላቸው በአራቱም የዓለም ማዕዘናት መጠጊያ ለመፈለግ በመሰደድ ላይ ይገኛሉ። ብዙዎቹም በየበረሃውና በየባህሩ የአሞራና የአሳነባሪ ቀለብ ሆነው ቀርተዋል። በብዛት መሰደዳቸው አሁንም አላባራም። ኧረ ለመሆኑ ባለፈው ዓመት በሊቢያ ምድረ በዳ በአረመኔዎች ጭካኔ ሰይፍ የታረዱትን 30 ኢትዮጵያውያን ወገኖቻችንን እንዴት መርሳት ይቻላል? በታሪክ የሌሎች አገር ስደተኞችን በሰላም ስታስተናግድ የቆየች አገር ዛሬ በ21ኛው ክፍለ ዘመን እንዴት የራሷ ዜጎች ከሀገራቸው እየተሰደዱ መድረሻ መዳረሻ መጠጊያ መጠለያት አሉ። ነኝህንና ተመሳሳይ ጥያቄዎችን መመለስ ያለበት ሁሉ ዜጋ ነው ብለን እናምናለን። ስለሆነም ሀገርን የማዳን ኃላፊነት የሁሉም ዜጋ ድርሻ መሆኑ መዘንጋት የለበትም። 9 ሀገረ ሀበሻ የፍትህና የሰላም ምድር ነች። ወደ እርሷም ሂዱ፣ ትቀበላችኋለችም፣ በሰላምም ትኖሩባታላችሁ። እንዳልተባለላት ሁሉ የገዛ ራሷ ዜጎች ዛሬ እንዴት በሰላም በገዛ ሀገራቸው መኖር ሳይቻላቸው ቀረ? 10 የሌሎች ሀገሮችን ነጻነት፣ ሰላምና የግዛት አንድነትን ለማስከበር የበኩሏን ኃላፊነት የተወጣች ሀገር እንዴት ዛሬ የራሷን ዳር ድንበር ለማስከበር አልቻለችም? ህልውናዋስ በምን ምክንያት ከስጋት ላይ ለመውደቅ በቃ? ኢትዮጵያ የሚለው ስሟ እየደበዘዘን እንዲሄድ ማድረግና በየብሔር ስሞች የመተካት ሙከራስ ለምን አስፈለገ? የሚያኮራውንና ታሪካዊ የሆነውን ስም መጥላትስ ከምን የመጣ የስነ አምሮ በሽታ ነው? ከሞላ ጎደል ከአንድ እስከ 10 የተጠቀሱትን እነኚህ የሀገራችንን ቆቅልሾች የመጡት በተፈጥሮ ምክንያት ሳይሆን በሰው ሰራሽ መንስኤ መሆኑ ለክርክር የሚያቀርቡ አይመስለንም። እነኚህን ቆቅልሾች የፈጠሯቸው ለዘመናት በሀገራችን የተፈራረቁት ወይም የሚፈራረቁት ስርዓቶችና ስርዓቶችን ለማገልገል የተፈጠሩት የሚፈጠሩት ተቋሞት ናቸው ቢባል ስህተት አይሆንም። ስርዓትና የስርዓት መገልገያ እንዲሆኑ የሚፈጥሩት ተቋማትና ድርጅቶች በሀገራችን ውስጥ ስለሚገኙት ክስተቶች በቀጥታም ይሁን በእጃዙር ተጠያቂዎች ናቸው። ስርዓቶቹም ይሁኑ አገልጋዮቻቸው እንዲሆኑ የተፈጠሩት ተቋማት ደግሞ የሚያወጡት ወይም የወጡት ከሀገሪቱ ህብረተሰብ ለመሆኑ አለ የሚባል አይደለም። የአጼ ኃይለ ሥላሴን አገዛዝ የፊውዳሉ ስርዓት ፈጠረው። የደርግ ወታደራዊ አምባገነን አገዛዝም ከአጼ ኃይለ ሥላሴ ፈላጭ ቆራጭ አገዛዝ ማህፀን የወጣ ነበረ። የወያኔ የዘረኛ ስርዓትም ቢሆን የትግራይን ህዝብ ድህነት ችግርና ሰቆቃ መሰረት አድርጎ በሻቢያ አዋላጅነት የተወለደ ነው። የሶስቱም ተፈራራቂ ስርዓት አራማጆች ያመጣጣቸው ወቅትና ሁኔታ ይለያያል ካልተባለ በስተቀረ ለኢትዮጵያ ሀገራችን ባህሪና ሁኔታ እንቆቅልሽ መሆን የየራሳቸውን አስተዋጽኦ ተግለዋል። እንቆቅልሾቹ እንዳይከሰቱ ከማድረግ ይልቅ እንዲያውም ሆን ተብሎ ነገሮች ሁሉ እንዲባባሱ የየበኩላቸውን አጥፊ ሚና ይጫወታሉ። ብዙሃኑ ተገዢ ዜጋም ከእሳት ወደ ረመጥ ይሸጋገራል፣ ትሻልን እየሰደደ ትብስን ይቀበላል። ይህ ሂደት ደግሞ የሀገራችንን የእንቆቅልሽ ባህሪ ይበልጡኑ ውስብስብ ያደርገዋል። ይህም ውስብስብነት በበኩሉ ለችግራችን መፍትሄን ፍለጋ በምናደርገው ጥረት ሁሉ መድኃኒቱን እንዳናገኝ አስቸግሮናል። ዜጎች ሀገር ወዳድና ብልህ መሪዎችን ማግኘት እስካሁን አልቻሉም። ይኸውም በመሆኑ እስከ ዛሬ ድረስ ባለው ታሪካችን የፖለቲካ ሥልጣን በደም የሚነጠቅና በደም የሚመለስ የአምባገነኖች የግል ንብረት ሆኖ ቆይቷል። በዚህ ልምድና ስርዓት የተነሳ አንድ መሪ ወይም ቡድን በሚሞትበትና በሚወርድበት ወቅት ከእነርሱ ጋር ተባብሮ የነበረው ክፍል ሁሉ የበቀል ዱላ ይታወጅበታል። አጥፊውን ካልሚው፣ ንጹሐን ከወንጀለኛው፣ ለሀገር የሚጠቅመውን ከማይጠቅመው ለይቶ ማየት የማይቻልበት ሁኔታ ይፈጥራል። ሌላው ቀርቶ አዲሱ አስተዳደር ባለፈው ስርዓት ከጥፋት የዳኑት ጥቂት የኢኮኖሚ መሰረቶች ላይ መቀጠል ሲገባው እንዲያውም አጥፍቶ ሀ ብሎ መጀመር ጭራሽ ስልጣኔ እየመሰለ ሄዷል። አገዛዞች ወደ ስልጣን ሲወጡና ሲወርዱ የኢትዮጵያን ሕዝብ ፍዳውን ሲከፍል ኖሯል። በዚህ የተነሳ ሳይወድ በግድ ከማያውቁት መላእክት የሚያውቁትን ሰይጣን ይሻላል ከሚል ምርጫ እንዲገባ ይገደዳል። እንደ እውነቱ ከሆነ የአገራችን ሕዝብ ከዚህ ምርጫ ውስጥ እንዲገባ ሊገደድ አይገባውም ነበረ። መላእክቶችን ባይጠብቅም እንኳን ቢያንስ መልካም ስብዕና፣ አስተዋይ አእምሮ፣ ሩሩህ ልብ ያለውና አርቆ ተመልካች መሪዎች እንዲያገኝ ይፈልጋል። የዚህ አይነት ሰዎች ደግሞ የሚመጡት ከህዝብ ውስጥ ብቻ ነው። ህዝቡ እነርሱን መፍጠር ካልቻለ ማንኛውም ህብረተሰብ የሚገባውን መንግስት ያገኛል ብሎ ከመቶ ዓመት በፊት አንድ የፖለቲካ ፍልስፍና የተናገረውን ማረጋገጥ ይሆናል። መሪዎችንና መንግስትን የመምረጥ ስልጣንና ኃይል የህዝብ ስካለውነ ድረስ ስለ ዲሞክራሲያ ፍትህርት ነጻነትና መብት ሰላምና ልማት ማሰብ የህልም እንጀራ ሆኖ ይቀራል። ህዝብን በርጎ ባህር እንዲዋኝ ማድረግ ደግሞ የቀጣፊ ፖለቲከኞች አይነተኛ ተግባር መሆኑ መረሳት የለበትም። ዛሬ ሀገራችን ኢትዮጵያ ልክ መልህቁ እንደጠፋባት መርከብ አቅጣጫዎቿ የተሰወረባት ሀገር ሆናለች ቢባል ማጋነን አይሆንም። ዜጎቿም ያጋጠማቸውን ውስብስብ ችግሮች ለመፍታት ከማይችሉበት ደረጃ ደርሰዋል። የዚህም ዋናው ምክንያት ችግሩን ወደ ጎን አስቀምጦ ወያኔ በዘረጋው ዘረኝነትና የክፍፍል ወጥመድ መያዝ በመሆኑ ነው። ለጊዜ ጥቅምና አገልግሎት ቅድሚያ ተሰጥቶናል ብንል ስህተት አይሆንም። የሀገራችን የፖለቲካ ተፎካካሪዎችን ደካማነት በጥልቀት የተገነዘቡት የውጪ ባዳን በረቀቀ ስልታቸው ሀገራችን እንድትመሰቃቀል በስውር እየተከታተሉ ስራቸውን ይሰራሉ። የውጭ ኃይሎች በሀገራችን ውስጥ ጣልቃ ገብነት ከ16ኛው ክፍለ ዘመን ጀምሮ እንደተከሰተና ውጤቱም አጥፊ እንደነበረ የታሪክ ድርሳናት ያረጋግጣሉ። ይህ ክስተት ዛሬም ቢሆን መልኩን እየለወጠ ቀጥሏል። ይህንን ቀውጢ ሁኔታ ተገንዝበን ለሀገራችን ብሩህ ተስፋ የሚያመጣ ጊዜ ማምጣት ካልቻልን የምናጠፋው ጊዜ እኛኑ መልሶ እንዳያጠፋን ስጋታችንን እንገልጻለን። የጊዜን ጠቀሜታ በጊዜ መጠቀም ካልቻልን ደግሞ የአረቦች ምሳሌ ለመጥቀስ እንገደዳለን። የአረቦች ተረትና ምሳሌ እንዲህ ይነበባል። ጊዜ ልክ እንደ ሰይፍ ነው። አንተ ካልቆረጥከው እሱ ይቆርጣል። አገራችን የገባችበትን አደገኛ የህልውና ጥያቄ መመለስ እንድንችል የዘወትር ጥሪያችንን እናስተላልፋለን። ኢትዮጵያ ለዘላለም ትኑር።
Yeah. ተሸፍኖ መከራችን ገኖ ሲወራብን ባለም ይህን እየሰማ አንገቱን ያልደፋ ያገሬ ልጅ የለን አሽዳኑ ሲፈጠን እናንሰራራለን እንዳፈርን አንቀርም ያን ጊዜ እንቆራለን ሞት አይደለም ቅርብ ነው የማይቀርም መረሱ ቃል ኪዳኑ ያከብራል ካልደፎላ ያልሱ
መጎንበስ ለህዝብ ነው። ለህዝብ ቢገዙ ህዝብን ሙጥኝ ቢሉ መከበርን ያስከትላል። ህዝብ አለኝታ ወገን ተገን ይሆናል። ዶያኔ ያለ የባር ተላላኪ ግን ይህ ሊዋጥለት አይችልም። ህዝብን አዋርዶና መንምኖ ለጠላት ገባሪ ሆድ አደር እንዲሆን ለማድረግ የተሰለፈ ነውና ህዝብን አክብሮ መከታዬ አለኝታዬ ወገኔ ብሎ ለህዝብ ሀያልነት የሚጎረበስ አይደለም። የሚጎረበሰው ለባዕድ ነው። አምልኮ ባዕድ ነውና ሰሞኑን እየተካሄደ ባለው የተማሪዎች ሰላማዊ ሰልፍ ወያኔ በአጋዚ ጦሩ በወሰደው የግድያ እርምጃ ምን ያህል የህዝብ ጠላት መሆኑን አስመስክሯል። ወያኔ ተጓዥ በረኛ ነው። መሰንበት የሚሻ አይደለም። ድሮ በልጅነት በጎረቤታችን አንድ አብዶ ከብሬ ነበረባቸው ሴት ነበሩ። በየአመቱ እየተደገሰ ይዘፈን ነበር። ቅልጥ ያለ ዘፈን። ሴትዮዋ አሆ ትግሬው አበበ ያሉ ሲዘይሩ እኛ ተቀብለን ትግሬው አበበ ትግሬው አበበ እንላለን። አሁን ሳስበው ይህ ትግሬው አበበ ማለት ከትግራይ በረሃ የመጣ ጂኒ ወይም ዛር ነበር እንዴ እላለሁ። ይህን ጥርጣሬን ያጠራልኝ ከበራ የመጣውን ግማሽ ባለጸጉር ኋላ መላጣ መለስ ዜናዊን ካየው በኋላ ነው። ያን ጊዜውን አበበን ቁጭ ነው ያደረገው። ያ ሽቶ ሲጠጣ ፍም እሳት ሲቆረጭም ይህ የሰው ደም ጠጥቶ የሰው አጥንት ቆርጥሞ ሲያድር አየን። ትግሬው አበበ አዘፈነን እንጂ አላስለቀሰንም። አሰባሰበን እንጂ አለያየንም። ትግሬው መለስ ግን እርስ በርስ እንድንናቆር ዶለተብን ሊበታተነን ጣረ። ትግሬው አበበ ካዘዋንቷ ባለ አብዶ ከብሬ ጋር ጠፋ፣ ሞተ፣ ተቀበረ። ትግሬው መለስ ግን ባለ ራይ ነው እያሉ በሚቃዡ የጂኒ አሽከሮቹ አስገድለን። ወጣቱን በየመንገዱ አዛውንቱን በየጥሻው አስጣለው፣ ደሙን አፈሰሰው። ከሞተም በኋላ አልለቀቀንም። ከማያውቁት መላእክት የሚያውቁት ሰይጣን ይሻላል ሆነና ነገሩ። አዶ ከብሬው ትግሬው አበበ ከዘረኛው መለስ ዜናዊ ሺ ጊዜ ይሻል ነበር። የኢትዮጵያን ተማሪዎች የሚቀጠቅጠው አጋዚ ጦር መቀጥቀጥ ሲያንሰው ነው። ምክንያቱም ስለ ትምህርት ድካም አያውቅማ። በምግባሩ አረመኔ ጭራቅ ነዋ። የዘር ዓላማው ተንኮታክቷላ። ወጣቱ ባንተ ራእይ ባንተ የዘር ፍልስፍና አልመራም አለዋ። አይጨክን ምን ያርግ? አይገድል ምን ያርግ? ጀግናው የኢትዮጵያ ወጣት ዘረኞቹን ወግዱ ብሏቸዋል። አይናበብ አይተዋወቅ አይስማማ መስሏቸው በቋንቋው ላይ አይተው ያሳደጉት ወጣት በቋንቋው ተግባባ፣ በጥቅሻው ተመሳጠረ፣ በተግባሩ ተዋሃደ። ጉድፍልት ወያኔ። በተለያዩ ዩኒቨርሲቲዎች ውስጥ የሚማሩት ተማሪዎች በአርሲ፣ በወለጋ፣ በጅማ፣ በሐረር፣ በባሌ፣ በሸዋ መማራቸው ኦሮሞ አያደርጋቸው። በባህር ዳር፣ በጎጃም፣ በጎንደር፣ በሸዋ፣ በደሴ መማራቸው አማራ አያደርጋቸው። በጎሞጎፋ፣ በሲዳሞ ዩኒቨርሲቲዎች ውስጥ መማራቸው ወላይታ አያደርጋቸው። በመቀሌ፣ በአድዋ መማራቸው ትግሬ አያደርጋቸውም። የሚያገናኛቸው የሚያያይዛቸው ኢትዮጵያዊነት ብቻ ነው። የኢትዮጵያዊነት መንፈስ፣ ባህል፣ እምነት ያ ነው ገመዳቸው። ዘረኛው ወያኔ የኢትዮጵያን ሕዝብ ለመከፋፈል ሲያቅድ ታሪካዊ ማስረጃ አለኝ ብሎ አይደለም። ብሔረሰቦችን ለያይቶ በክልል ማስቀመጡ አንድ በአንድ እየነጣጠለ ለማጥቃት እንዲያመቸው ነው። የኢትዮጵያ ጀግና ተማሪ ግን ያን ሰበረበት። ሰላማዊ ሰልፍ ላይ ወጣቱ በኦሮምኛ ቋንቋ መፈክሮችን ማሰማቱ ጎጠኝነቱን ሳይሆን ኢትዮጵያዊነቱን ነው ያስመሰከረው። ጠባቦች የወጣቱን ትግል ለራሳቸው የፖለቲካ ጥቅም ለማዋል የማይሆን ትርጉም ለመስጠት ተፍጫጭረዋል። መለስ ዜናዊ የአክሱም ሐውልት ለከምባታው ምኑ ነው እንዳለው፣ የዛሬዎቹ ጭፍሮችም የአዲስ አበባ መስፋት ለወለጌው ምኑ ነው፣ ለሐረሪው ምኑ ነው ወዘተ ብለውናል። በዚያው ባጠሩለት ክልል አርፎ እንዲቀመጥና ለተናጠል ድብደባቸው እንዲያመቻቸው በመፈለግ ነው። አይሆንም አልሆነምም። የወለጋ ወጣት የሐረሩ ወጣት ለዮችም መጪው ድላቸው ያለው በኢትዮጵያዊነት ላይ ነው ይወያኔ ከለል አይደለም ስለዚህ በኢትዮጵያዊነት አማራው በትግል ያገባዋል ኦሮሞው በአማራው ያገባዋል ሐረሪው በኦሮሞው ከምባታው በጉራጌው ጉራጌው በወላይታው ወዘተ ወዘተ ያገባዋል በኢትዮጵያዊነት ካልሆነ ትግሬው ጋምቤላ ምን አገባውና ያርሳል አዲስ አበባን ምን አገባውና የትግሬ አገዛዝ ይሸጣል ይለውጣል የኢትዮጵያ ወጣት ጉዳዩ ገብቶታል ከእንግዲህ ልታጭበረብሩት አትችሉም የኢትዮጵያ ተማሪ ጥንትም ጥያቄው መሬት ላራሹ ላፈርገፊው ይሁን ነበር አሁንም ወጣቱ ያነሳው ያንኑ ነው ይህ መሰረታዊ ጥያቄስ ካልተፈታ ድረስ ትውልድም ሰላም አያገኝም ተማሪው ጥንትም አሁንም ቢወቀጥ አጥንቴ ቢንቆረቆር ደሜ ለአዲስ ስርዓት ለምላሜ ብሎ ነው የተነሳው እየተሰዋ ያለው አንደበት ላጣው ህዝብ አንደበት ሆኖ በመቆም ነው ብሶቱን እያስተጋባ ያለው የኢትዮጵያን አንድነት መሸርሸር ህዝብን ማዳከም ለውያኔም አይበጀው እንዲህ አንፈራጦ መቀመጥና በኢትዮጵያ ውስጥ እንደ ልብ ተዟዙሮ መኖር መስራት በነደፈው የክልል አወቃቀር ሂሳብ ከሆነ አይቻለውም ስለዚህ ነው ባፍም እንኳን ቢሆን ኢትዮጵያዊ ነኝ ለማለት የተገደደው ሌሎች ኢትዮጵያውያን ግን መብታቸውን እንዳይጠይቁ ክልላቸው ውስጥ እንደከብት አጉሮ አያገባቸውም ሊላቸው ይፈልጋል ልክ እንደ ገና ወይም ሩር ተጫዋች በሚና እግር ይብሳል ያንከላውሳል እያለ እንደሚያስፈራራው ራሱ ግን ከድርሻው ውጪ እየዘመተ ሀብት ያካብታል ኢትዮጵያ ከሌለች ብሔርም ብሔረሰብም አይኖርም ኢትዮጵያዊም በአዲስ መታወቂያ በአዲስ ማንነት ሊኖረው የሚያስችል ህልውና አገኘም በአፍ ደረጃ ተታለው መለየትን ያቀነቀሩ ኤርትራውያን ኑሮ ከኢትዮጵያ ተነጥሎ ምን እንደሚመስል እያዩት ነው ሰቆቃውን ሁላችንም እየተመለከትን ነው ባዶ ቃል ባዶ ተስፋ ህዝብም በሰላም አያኖርም የኢትዮጵያ ህዝብ ከዚህ ሁኔታ ተመክሮ አግኝቷል ይህንንም አይደግመው ለዚህ ነው የኢትዮጵያ ወጣት ሀገራዊ ጥያቄ እንጂ ክልላዊ አጀንዳ ለማንሳት ፍላጎት የሌለው ስለዚህ ነው ወጣቱ ህዝባዊ ጥያቄ እንጂ የመንደር ብሶትን የማያቀነቅነው ለአንዲት ኢትዮጵያ መኖር የሚታገለውም ይህን ህዝባዊ ነጻነቱንና ብሔራዊ ክብሩን አስተማማኝ ለማድረግ ነው ለዚህ ነው የውያኔን ባንዲራ አስቀንጥሮ ጥሎ አረንጓዴ ቢጫ ቀይ ሰንደቅ ዓላማውን ከፍ አድርጎ በመያዝ የጎንደር ወጣት አደባባይ የወጣው ወያኔ ወጣቱን በየጎዳናውና በየዩኒቨርሲቲው አዛውንቱን በየቤቱ በየቀዩ ቢያፍነውም ቢያቆስለውም ቢገለውም ትግሉን ማቆም አይቻለውም የተዳፈነ እሳት በአግባቡ ከተጠቀሙበት ለብርሃን ከረገጡት ደግሞ ለመቃጠል ይዳርጋል ወያኔ አያያዙንም አልቻለበት መባረር ያለበት የባድ ጉዳይ አስፈጻሚ ነው ህዝብን እየገደሉ ከህዝብ ይሁንታን መመኘት አይቻለም ህዝብ ከመረረ ጥንትም አሁንም ዘገሩ ይነቀንቃል ለቀጣሪው ፈተልኩ ለዳኛው ቀረብኝ በል ካፈር ነው እንጂ ሌላ ምን አለብኝ ብሎ ይዘምራል አሁንም ወጣቱ እየደገመ ያለው ያንን ነው ህይወቱን እየሰዋ ያለው ወጣት ዘረኝነትን ለማቀንቀን አይደለም ለመብቱ ለሀገሩ ለአንድነቱ በመቆም እንጂ የውያኔ ዘራፊዎች አንፈራጣው ሀገርን ሲዘርፉና ሲያጠፉ ተቀምጦ መመልከት ወይም ሆድ አደር ሆኖ ፍርፋሪ መልቀምን ህሊናው አልቀበል ስላለው ነው ለወገሩ ሲል የሞተው የሚሞተውም ትግሉ ይቀጥላል
Yeah, but he'll come out and jail. Besin' for a turn of door. I hate.
ግብር ማወቅ ስህተትን አለመድገም የትግል ተመክሮን ማግኘት ጸጋ ነው። በቅድሚያ የተጋድሎ ውጤት በመሆኑ በአብዛኛውም ጊዜ ደግሞ ይህ ተመክሮ የሚገኘው ታጋዩ ህዝብ ደም ገብሮበት በመሆኑ ለምሳሌ በ1964 ዓመተ ምህረት ኢሃፓ ሲመሰረት ምንም እንኳ ቀደም ሲል የተማሪዎች እንቅስቃሴ ተመክሮ የነበረ ቢሆንም የተደራጀ የፖለቲካ ፓርቲ በተመለከተ ምንም አይነት ተመክሮ ባለመኖሩ ኢሃፓ ከቲዮሪ ወይም ከመጽሐፍ ግንዛቤ ባሻገር ሀብሎ በተግባር መማር ነበረበት። ይህም ብዙ ጣውረድንና ስህተት መፈጸምን አስከትሏል። ከዚያ ጊዜ ወዲህ ግን የበርካታ ዓመታት ሰፊ ተመክሮ ተገኝቷልና ስህተትን መድገም ምንም ማጠየቂያ አያገኝም። ባለፈው የወያኔ ምርጫ የታየውን ይቅርና መለስ ብለን ወደ 1997 ዓመተ ምህረት አይናችንን ብንቃኝ ከ200 ያላነሰ ዜጋ ተፈጅቶ ወያኔ ያውም በባዕዳን ድጋፍ በህገወጥ ስልጣን ቀጥሏል። የሰላምና ምርጫ መንገድ በወያኔ የማይሰራና ውድቅ የተደረገ አማራጭ ሆኖ በጋድ ታይቶ ነበር። ይህ ተመክሮ ቢኖርም የምርጫው ህግና ኮሚሽን ባይቀየሩ እንደገና ምርጫ ብለው የተቆለቆሉና አልፎም እናሸንፋለን ብለው የቃዡ መኖራቸውን መታዘብ ግድ ሆኖብናል። ይህ እንደገና መደረግ የሌለበት ስህተት ነው። በዚህም ዙር ነፍሰ ተገብሯል። የተሰቃዩና የታሰሩ መጥቂቶች አልነበሩም። ግን
የተገኘው ውጤት ከተጠበቀው በላይ የወያኔን ጸረ ዴሞክራሲነት ያጋለጠና የመድበለ ፓርቲንም ጭምብል የተባበረ ነው። የወያኔ አንድ ፓርቲ አምባገነንነት ግልጽ ብሎ ቁልጭ ብሎ ለዓለም ሁሉ ታይቷል። አስመስሎ እያጭበረበረ እንዲቀጥል የፈለጉት ባዕዳን ሳይቀሩ አፍረውበታል። የኢትዮጵያ ህዝብ መብቱንና ሀገሩን መቀማቱንም እብሪተኛው ወያኔ ምን ትሆኑ በሚል አሳይቷል። ከዚህ ወዲህ በሰላም በምርጫ የሚለው አማራጭ የሙት ሙት መሆኑን የውርደት ጎዳና መሆኑን ወያኔ ራሱ በማያወላዳ መንገድ እየነገረ ባለበት ለመጪው 5 ዓመት ምርጫ እንዘጋጅ ብሎ ሰበካ መጀመር ከስህተትም ስህተት በህዝብ ጎጂነት ያ እና ወያኔን ጠቃሚነት የሚፈረጅ አቋም ነው። ካለፈው ሂደት መማር ሲቻል ያጠፋነው ለምርጫው በበቂ አለመዘጋጀታችን ነው ብሎ መደምደም ራስን መገምገም ሳይሆን ራስን ለቀጣይ ባርነት ማዘጋጀት አለያም ለወያኔ በተለጣፊነትና ሎሌነት ለመቀጠል መወሰን ተብሎ የሚወሰድ ነው። የፖለቲካ ተቺና አቂነን ማለት የጀመሩ አንዳንዶችም ለተቃዋሚ ድርጅቶች አዲስ እድል መጥቷል ለመጪው ምርጫ አምሮ መዘጋጀት በሚል የሚሰነዝሩት ሐሳብ በጃዙር ደረጃ ቢያንስ የወያኔ ጥንስስና ውላጅ መሆኑ የሚያከራክር አይደለም። ታሪኩን የረሳ ስህተቱን ይደግማል ተብሏል። ህዝብና ሀገርን የሚመለከት ስህተት ደግሞ ጉዳቱ መቼም ቀላል አይሆንም። በሰው ህይወት መቀለድና አገርንም ለአደጋ ማጋለጥ ህልውናዋንም ማጥቃት ይሆናል። ወያኔ እንደ ቀኝ ገዢ ኃይል ኢትዮጵያን በጠላትነት ፈርጆ ሊያደቃት የተቻለውን ሁሉ በማድረግ ላይ ነው። ስለዚህም ሀገር ማዳንና ህዝብን ባለመብት ማድረግ ተቆራኝተው ያሉ ግዳጆች ናቸው። የኢትዮጵያን ህልውና የሚጻረሩ ሁሉ ይህን ግዳጅ የሚጻረሩ ናቸው። ከወያኔ ተጣላን አሉ። የኢትዮጵያን ህልውናና አንድነት ማረጋገጥ ቀዳሚ ግዳጃችን ሲሆን ይህም ሀገር አድን ትግል በመሰረቱ ሀገርን አድኖ ለሌላ ወያኔ ለማስረከብ ሳይሆን የህዝብ ሉዓላዊነት ለማረጋገጥ ዴሞክራሲያዊ ስርዓትን ለማስፈን መሆኑ መዘንጋት የለበትም። ይህን መሰረት ያላደረገ ትግል አገርንም አያድንም ህዝብንም አይታደግ ብንል ትክክል ነው። በአሁኑ ጊዜ ያን ሁሉ ተመክሮ ከገበየን በኋላ ወያኔ ከቀለደብንና አገራችንን ካዋረደ በኋላ ምርጫ የተባለውን ባልት በተመለከተ እንኳ ወንበር አላስቀምስም ብሎ ከታበየ በኋላ ብዙ መቶ ዜጋ ካለቀና ብዙ ሺዎችም ዛሬ በየማጎሪያው መከራ እየተቀበሉ እያሉ ስንቱ ዜጋ በሚስጥር እስር ቤቶች በተለይም በአዲስ አበባ በጨለማ ቤት ሲየል እየተቀበለ እያለ የወያኔ ዘረኛነት ብሶበት ለእልቂት የሚዳርግን ሁኔታ እያረጋገጠ መጥቶ ባለበት ተመልሶ ትልቁ የፖለቲካ ግንዛቤያችንና የቀሰምነው ትምህርት ለመጪው ምርጫ ፈጠም ብሎ መዘጋጀት ነው ማለት በህዝብ ላይ መቀለድና የወያኔን አገዛዝ ቀጣይነት መንከባከብ ነው። ሌላ ትርጉም የለውም። ወያኔን አጃቢ አቋም ነው። መደረግ ያለበትን ትግል ያደናቀፈ የተነሳ ነውና በበኩላችን አመረን የምንቃወመውና የምንታገለውም ይሆናል። 19 ዓመትና ከዚያም በፊት ቢሆን የደደቢቱ ወያኔ ጸረ ህዝብ ጸረ ኢትዮጵያ መሆኑ መቼም አከራካሪ ሆኖ አያውቅም። በመጀመሪያ ያወጣው መርሃ ግብር ትግራይን ገንጥሎ ነጻ የትግራይ ሪፐብሊክን ማቋቋም የሚል ነው። ትግሌ ጸረ አማራ ነው። ግቤ መገንጠል ነው። ኤርትራ የኢትዮጵያ ቀኝ ግዛት ናት። ከኦጋዴን እስከ አዳማ ናዝሬት ያለውና ባሌ አሩሲንና ሐረርጌን የጠቀለለው መሬት የሶማሌ ግዛት ነው ወዘተ ብሎ የማለ የተገዘተና ከባዕዳን ጋር የተስማማ ቡድን ኢትዮጵያን አገር ብሎ ሊያስብ ከቶም የማይጠበቅ ነበር። ፍጹም ስልጣን መያዝ ደግሞ እንደ ተለመደው ወያኔን ይበልጥ አቆሸሸው፣ ይበልጥ ባጸያፊ ደረጃ ዘረኛ አደረገው እንጂ ቅንጣትም ኢትዮጵያዊነትንና ይሉኝታን አላላበሰውም። ወያኔ በ19 ዓመት ድርጊቱ ጸረ ኢትዮጵያዊነቱን አረጋግጧል። ይህን የማያውቅ ኢትዮጵያዊ የለም። በቅርጫው ተካፋይ የሆኑ አንዳንድ ሆዳደሮች ከክልል አንድ ውጪ ቢመጡም በዋና ደረጃ የወያኔ አገዛዝ ለክልል አንድ ተወላጅ አዲስ ከበርቴዎች ጥቅም የሆነ መሆኑን መሸፈን አይቻልም። ሰፊውን የትግራይ ህዝብ የሚወክል አገዛዝ ነው ባይባልም የተመሰረተውና የሚያራምደው የትግራይ ጠባብ ብሔረተኛነት ነበር ነውም። ከትንሽ እስከ ትልቁ የመስሪያ ቤት ኃላፊዎች፣ ጦርና ፖሊስ አዛዦች የትግራይ ተወላጆች መሆናቸው ውልደትና ዘር ጠቅሰው ተጠቃሚ የሚሆኑት በቅድሚያ የትግራይ ተወላጅ መሆናቸው የሚካድ አይደለም። ከወያኔ ቁንጮ ጋር ተጋጨን ብለው የተነሱትም የቀድሞ የወያኔ አባሎች ዛሬም በአንጻራዊ እንክብካቤና መብታቸው ተጠብቆ ያለ መሆኑን ከያፓ አባላት መታሰርና ለፍርድ ተብዬ እንኳን አንዴም አለመቅረብ ብዙዎች ለሀገራቸው እንዳይበቁ ከመዳረጋቸው ጋር ስናወዳድረው ያለው ሁኔታ ግልጽ ሆኗል። ዘረኝነት ሰፍኗል። የዚህ ተጠቃሚ የሆኑት የክልል አንድ ምሁሮችና ነጋዴዎችም ከወያኔ ጎን ተሰልፈው የስልጣኑም የንግዱም የእርሻውም ባለቤት መሆናቸውን ማየቱ ይበቃል ነውና በተቃዋሚ ጎራ አለን የሚሉ የቀድሞ ወያኔዎችና የክልል አንድ ተወላጆች ዛሬም ቢሆን የወያኔውን ቁንጮ ማስወገድ ቢፈልጉም አገዛዙንና ዘረኛ ስርዓቱን ግን ለማስቀጠል መፈለጋቸው የሚደበቅ አይደለም። ለዚህም ነው ምርጫ የተባለው ውድቅ ሂደት ለይስሙላ አንድ ወንበር ለግሶ ሲያደባያቸው ምቱ አልሰማ ብሏቸው ለመጪው ምርጫ እንዘጋጅ ብለው የሚቀልዱት። ዋናውን ጸረ ወያኔ ትግል አሁንም ለማደናቀፍ የሚጠሩት በአሁኑ ጊዜ ለሁሉም ኢትዮጵያዊ ግልጽ ሆኖ የተገኘው ሀቅ ወያኔን በምርጫ ሳይሆን ማስወገድ የሚቻለው የሚገባው በሁለገብ ትግል ማለትም በህዝባዊ አመጽና በትጥቅ ትግል ነው የሚለው ነው። ከዚህ ሌላ ውጤትን የሚያስገኝ አማራጭ ወይንም መንገድ የለም፣ ሊኖርም አይችልም። የኢትዮጵያ ህዝብ ግቡና ዓላማው ዘረኛውን የወያኔ ስርዓት ማረቅ ማረም ሳይሆን መደምሰስ ነው። የመለስ ዜናዊና ወንጀለኛ ጓዶቹን በንጹሃን ደም የቀላውን እጅ መጨበጥና ከመይ ከመይ መባባል ሳይሆን አስሮ ለህዝብ ፍርድ ማቅረብ ነው። ሀቀኛ የኢትዮጵያ ልጆችና ታጋዮች ከመለስና ጨፍሮቹ ጋር አይተቃቀፉም። ከነበረከት ጋር ውስጥ አይጨልጡ። የህዝብን ጠላቶች አቋላምጡም፣ ጓደኛዬ ብለውም አይጠሩም። ይህ ነው አንድ መሰረታዊው ሀቀኛውን ካስመሳዩ መለያው። ጠላትን ጠላት ብሎ አምሮ ይጠላል ይዋጋል፣ ወይስ ጠላትን ወዳጅ ብሎ ሲያመቸው አቅፎ ይሳተማል? ለዚህ የሚሰጠው መልስ ማን ማንና ምን እንደሆነ ያሳየናል። ተቃዋሚ ነን ግና ደግሞ ከጥቅማ ጥቅሙም እንካፈላለን። ከስጋው ጦመኛ ነኝ ከመረቁ አውጡልኝ ፖለቲካ የሚያዋጣ አይደለም። ዛሬ ወያኔ ባመቻቸው የዝርፊያ መድረክ ከበሮ የሚደልቁና ንዋያ ፍሰን፣ ሪዞርት ከፈት፣ ቪላ ገነባን፣ ሰፊ እርሻ ጀመር ወዘተ በሚል ወደዱም ጠሉም የዝርፊያውና የአገር ቅርጫው ተካፋይ የሆኑት ሁሉ ነገ የወዳጃቸው የፍርድ ቀን ሲመጣ የጅራቡ ቀዳሚ ሰለባ እንዳይሆኑ ሊያሰጋቸው ይገባል። ያለው ሁኔታ ወያኔን የበላይ አድርጎ ቢያሳይም ከምድር በታች እየተንጓጓ በመምጣት ላይ ያለው ህዝባዊ ቁጣ ግን የከፋ የመሬት መንቀጥቀጥን አስከትሎ የወያኔን ስርዓት መሰባበሩና ማንቆጣቆጡ አይቀርም። ይህ ደግሞ የተነገ ወዲያ ጉዳይ ሳይሆን የነገን ጥቆማ መሆኑን ማወቅ ያሻል። በምቾትና ትረሽ ምቹ የተደፈነ ጆሮ በህዝብ አመፀ ጩኸት ይከፈታል። ጊዜው ካለፈ በኋላ ይሆንና ግን የበላባዩ ዋይ ዋይ ታውን ሰሚውን ያጣል። ህዝብ ባርምሞ የከፋ ሁኔታን ሂደት ሲታዘብ ጭቆናውን በደስታ ወይም በዝምታ የተቀበለ የሚመስላቸው ህዝብን የሚንቁ አሉ። ወያኔ ህዝብን ስለናቀ የአገራችንን መሬት ለሱዳን አሳልፎ ሰጠ። ግብፅን ከጓዳችን ከባህር ዳር መሬት ሰጠው። ለም መሬታችንን ለባዕዳን ሸጠ።
የወሎና ጎንደርን ለመሬት የትግራይ ብሎ ተቀለለ። የክልል አንድ ባለሀብቶችን በጅማ፣ ማንኩሽ፣ ሁመራና አብደራቢ፣ አዋሽና ደቡብ ሁሉ መሬት ላይ አሰማራ። በሕዝብ ላይ ፍጅትን አካሄደ። ሺዎችን ለእስር ዳረገ። ብዙዎችንም አሳደደ። በገዢው መደብ ዙሪያ ግን የሕዝብ ሰቆቃና መከራ ሳይሆን የጥቂቶች ደስታና መንደላቀቅ ገኖ ይታያል። የወያኔ እብሪት ለከት እንደሌለውም አይተናል። ወያኔ አደብ ገዝቶ ፈሪያ ሕዝብን አንጸባርቆ ይታረማል የሚለው ምኞት ከተቀበረ ቢያንስ 19 ዓመታት አልፈዋል ብንል አንሳሳትም። ታዲያ የወያኔ ኢትዮጵያዊነት የሚል የሌለ ነገርን ፍለጋ ከድካም ሌላ ምን ሊያተርፍ? የወያኔ አገዛዝ ከነቀጥረኞቹና ተለጣፊዎቹ በአንድ በኩል፣ ሰፊው የኢትዮጵያ ሕዝብ በሌላ በኩል ሆነው የማይታረቅ ቅራኔ አለ። ይህ ቅራኔ የሚፈታው በአሸናፊና በተሸናፊነት ደረጃ እንጂ በእርቅ አይደለም። ማለትም ሕዝብ ከግቡ የሚደርሰው የወያኔን አገዛዝ ገርስሶ በመጣል ብቻ ነው። ለዚህ ግብ ያልተነሱና ያልተደራጁ ሁሉ፣ የሕዝብን ትግል አቅጣጫ ሊያስቀይሩ የሚጥሩ ሁሉ፣ ሳያፍሩ ለመርጩ ምርጫ ተዘጋጁ ብለው ሊሰብኩ የተነሱ ሁሉ የሕዝብን ድል አወቁም አላወቁም በተጨባጭ የሚጻረሩ ናቸውና ሰይጣንን በጸሎት ወያኔን በብረት እንደ ተባለው ሁሉ እነዚህን ትግል ጎጂዎች በሕዝብ ፊት እያጋለጥን ውጉዝ ከማሪዎስ ልናደርጋቸው ይገባል። ትጥቅ አፈቺዎች ናቸውና የኢትዮጵያ ሕዝብ ግብ ሀገሩን ማዳን፣ ነጻነቱንና መብቱን ማስከበር ነው። ይህም ማለት የወያኔን አገዛዝ በአመፅና በብረት መደምሰስ ማለት ነው። ሌላ ትርጉም የለውም። ሕዝብ ለዚህ ግብ መሳካት መነሳትና መደራጀት አለበት። ስለ ጭቆናውና ውርደቱ መናገርና መጮህ ብቻ ሳይሆን ጨቋኙን ለማደባየት መነሻ ጊዜው አሁን ነው። የኢህአፓ አባላትም ለዚህ ግብ ሕዝብን ለማደራጀት እንቅስቃሴያቸውን ከመቼውም ጊዜ በበለጠ በማጠናከርና በማስፋፋት ላይ ናቸውና በዚሁ ወሳኝ ተልእኮ ስምሪታቸው ይቀጥላል። የሕዝብ ጎራ የምንለውም የወያኔ አገዛዝ በሁለገብ ትግል መወገድ አለበት የሚለውን ነው። የወያኔ አገዛዝ የሕዝብ ጠላት አይደለም የሚሉት ከሕዝብ ጎራ ገብተው የጠራውን እንዳያደፈርሱም መከላከል አለብን። ኃይላችንን እንዳያዳክሙ፣ እንዳይበታትኑን። ጠላትን ለመዋጋት ስንነሳ ተመሳስለው ከውስጥ ሊቦረቡሩን የተነሱትን ቸል ልንል አይገባም። ስህተት እንዳይደገምና የሕዝብ ግብ እንዳይደናቀፍ የሕዝብ ጎራ ከአስመሳዮችና ከወያኔ ጋር መወዳጀትን መፍትሄ ከሚሉ ክፍሎች መጽዳት አለበት። ግዳጃችን ሀገርን ማዳን ነውና ባንዳ ተለይ ጥሩምባ መነፋቱ ጠቃሚና አስፈላጊም ነው። የሕዝብ ጎራ ከጸዳና በጋራ ጠላት በወያኔ አገዛዝ ላይ አምሮ ከተነሳ ግቡ ባጭር ጊዜ ይሟላል። ለመጪው ምርጫ እንዘጋጅ ባዮችም ተንሳፈውና ተጋልጠው ይቀራሉ እንጂ ወደዱም ጠሉም ለወያኔ መሳሪያ እየሆኑ ወያኔ በአገራችን ላይ እንዲቀልድ ጋሻ ጃግሬዎች አይሆኑብንም። ጠላታችን የወያኔ አገዛዝና ስርዓት ነው። ግባችን ይህን አገዛዝ በሁለገብ ትግል መደምሰስ ነው። ግባችን የኢትዮጵያን አንድነት አረጋግጦ ዴሞክራሲን ማስፈን ነው።